Ta an bakadu murodati nagati.
የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 29 2014 ዓመተ ምህረት ዝግጅታችን ጀመረ።
ከህብረትን ውሳኔ እስካከበረ ድርጅቱ ሹማቸውንም ግለሰብ ደግሞ መተባበር መረጃ መስጠት ከዛ ባለፈ መንግስትንም የህዝብን አቋም ማሳወቅ ደግሞ እንደሚገባ መንግስት ያምንበታል።
የኢትዮጵያ ኮሙኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳን ነው ያስደመጥናችሁ። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሊሲጎን ኦባሳንጆ የመቀሌ ጉብኝትን በተመለከተ የሰጡን ማብራሪያ በሚሽቱን አስደምጣችኋለን። ከዜናው በኋላ ሙሉን ተከታተሉታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ እንደመጣለን። @voamharic የፌስቡክ ገጻችንም ላይ አለ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎች እንወሰዳችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ መንግስት በሽብር የፈረጀው ህወሓት ለማሰልጠኛነት የሚጠቀምባቸው ናቸው ያላቸው 2 ማሰልጠኛ ጣቢያዎች በአየር መመታታቸውን የመንግስት ኮሙኒኬሽንስ አገልግሎት ባወጣው መግለጫ አስታወቀ። በራያ አካባቢ አረዳ ባታ የተባለ ስፍራ የሚገኘውና ህወሓት ለማሰልጠኛነት የሚጠቀምበት ነው ያለው ስፍራ በአየር እንደተመታ ያመለከተው መግለጫው ስፍራው በአሁን ወቅት ለሽብር ተልእኮ የተመለመሉ በርካታ ታጣቂዎችን የሚያሰለጥንበት ነው ብሏል። በተመሳሳይም በሰሜን ወሎና አፋር አዋሳኝ ኪሊዋ ወይም ሃጂ ሜዳ በተባለ ስፍራ የሚገኝ የህወሓት የስልጣናና የሎጂስቲክስ ማከማቻነት እየተጠቀመበት ነው ያለው ተጠባባቂ ኃይል በአየር ተመቷል ሲል የኢትዮጵያ መንግስት የኮሙኒኬሽንስ አገልግሎት ባወጣው መግለጫ ጨምሮ አስታውቋል። በጉዳዩ ላይ ከህወሓት በኩል እስካሁን የተባለ ነገር የለም። በሌላ ዜና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የቀድሞ የናይጄሪያ ፕሬዚደንት ኦሊሴጉን ኦባሳንጆ ወደ መቀሌ ተጉዘው ከህወሓት መሪዎች ጋር መወያየታቸውን ህብረቱ አስታወቀ። ልዩ ልዑኩ ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል ጋር ፍሬያማ ውይይት ማካሄዳቸውን ነው የድርጅቱ ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው የጠቀሱት። የኢትዮጵያ መንግስትም በበኩሉ ኦባሳንጆ ወደ መቀሌ መጓዛቸውን አረጋግጧል። ጉዟቸው ግን እውነትን የማፈላለግና መረጃዎችን ከሁሉም አካል የመሰብሰብ ተልእኮ መሆኑን ነው የኢትዮጵያ ኮሙኒኬሽንስ አገልግሎት ሚኒስትር ደኤታ ሰላማዊት ካሳ ለአሜሪካ ድምጽ ያስረዱት። በመንግስት በኩል የሚደበቅ ምንም ነገር የለም ያሉት ሚኒስትር ደኤታዋ ማናገር አለብኝ ብለው የሚያስቧቸውን አካላት እንዲያነጋግሩ ሁኔታው የተመቻቸውም ለዛ ነው ሲሉ አስረድተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በሰሜን ኢትዮጵያ ትግራይ ክልል እየተካሄደ ባለው ግጭት ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች አስመልክቶ ያደረጉትን የጋራ ምርመራና ግኝት በሚመለከት ያላቸውን አድናቆት በመግለጽ 15 ሀገሮች የጋራ መግለጫ አውጥተዋል። መግለጫውን የተከታተለው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል።
የአገራቱ መግለጫ ተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን እንደ አውሮፓ አቆጣጠር ከዳር 3 2020 ጀምሮ እስከ ሰኔ 28 2021 ድረስ በሰሜን ኢትዮጵያ ትግራይ ክልል ውስጥ በተካሄደው ግጭት ተሳታፊ በሆኑ ሁሉም ወገኖች የተፈጸሙትን የሰብአዊ መብት ጥሰቶችና ጥቃቶች ለማጣራት በጋራ ያደረጉትን ጥረት አድንቀዋል። በማጣራቱ ሂደት ሰነዶችን ተበዳዮችንና በደሉ የተፈጸመባቸውን አንዳንድ አካባቢዎች ዘንድ ለመدرس ብርቱ ፈተና የነበረ ቢሆንም ሁለቱ ድርጅቶች መረጃዎችን በማግኘት ግልጽና ገለልተኛ በሆነ መንገድ ምርመራቸውን አካሂደዋል ሲል የአገራቱ መግለጫ ያመሰግናል። አገሮች በመግለጫቸው የተደረጉ ዓለም አቀፋዊ መብጥሰቶችና የተጣሱ ዓለም አቀፋዊ ህግጋትን በማሳየት ረገድ ሰነዶቹ የሚኖራቸው ጠቀሜታ ጥቃቱ የተፈጸመባቸው ሁሉ ፍትህ እንዲያገኙና ጥቃቱን ያደረሱትም ተጠያቂ እንዲሆኑ በማድረግ ከፍተኛ ድርሻ ይኖራዋልም ብለዋል። በግጭቱ ውስጥ ተሳታፊ የሆኑ ሁሉ ወገኖች በሪፖርቱ የተጠቀሱትን ምክሮች እንዲቀበሉና ተግባራዊ እንዲያደርጉም የሚያበረታቱ መሆኑን አገሮቹ በመግለጫቸው አመልክተዋል። የኢትዮጵያ መንግስት በሪፖርት ውስጥ ለተጠቀሱት ነገሮች ምላሽ ለመስጠት ያለውን ቁርጠኝነት እንገነዘባለን ያለው መግለጫው የኤርትራ መንግስት ህዋትና በግጭቱ ውስጥ ተሳታፊ የሆኑ ሁሉ ወገኖች ጥሪውን ተቀብለው ተግባራዊ እንዲያደርጉ እናሳስባለን ብሏል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሱዳን አፍቃሪ ዲሞክራሲ ቡድኖች ወታደራዊ የመንግስት ግልበጣውን በመቃወም የጠሩት የሁለት ቀን ህዝባዊ እንቢተኝነትና አድማ ትናንት ተጀምሯል። የኢንተርኔትና የስልክ አገልግሎቶች መቋረጣቸው የቀጠለ በመሆኑ የተቃውሞ ተሳታፊዎች ቁጥር ብዛት እንዳልነበረው ሮይተርስ ዘግቧል። ወታደራዊ የመንግስት ግልበጣውን ለማስቀልበስ የታለመውን ያድማ ጥሪ የመሩት ከሁለት አመታት በፊት የቀድሞውን አምባገነን ኦመር አልበሽርን ከስልጣን ያስወገደውን ተቃውሞ ያስተባበረው የሱዳን ባለሙያዎች ማህበርና የተለያዩ ሀገር ውስጥ ያሉ ተቃዋሚ ቡድኖች መሆናቸው ተገልጿል። ብዛት ያላቸው የመንግስት ግልበጣው ተቃዋሚ መምህራን ዋና ከተማዋ ካርቱም የትምህርት ሚኒስቴሩ ደጃፍ ላይ ወታደራዊ አስተዳደር አንፈልግም የሚሉ ሰሌዳዎችን ይዘውተዋል። የጸጥታ ኃይሎች አስለቃሽ ጋዝ ረጭተውባቸዋል። 87 ሰዎች መታሰራቸውን ነው የመምህራን ማህበሩ የገለጸው። ኒያላና አትባራን ጨምሮ በሌሎችም ከተሞች የአልበሽር ታማኞች እንደገና መሾማቸውን በመቃወም በመቶዎች የተቆጠሩ ሰዎች ሰልፍ ማካሄዳቸውን የአይን እማኞች ገልጸዋል። አንዳንድ ሆስፒታሎችና የሕክምና ሰራተኞችም አድማውን ሲቀላቀሉ መደበኛ ስራቸው ላይ የነበሩም እንዳሉ ተዘግቧል። ይበዚህ እንዳለ የሱዳን የጦር ሰራዊቱ ዋና አዛዥ ጀነራል አብደልፋታህ አልቡርሃን ትናንት እሁድ ከአረብ ሊግ መልእክተኞች ጋር መነጋገራቸውንና መልእክተኞቹም የድርድርንና የዲሞክራሲያዊ ሽግግርን አስፈላጊነት አጽንኦት ሰጥተው እንዳሳሰቧቸው ከጽህፈት ቤታቸው የወጣው መግለጫ አመልክቷል። ጀነራል ቡርሃን በበኩላቸው የጦር ሰራዊቱ የህዝቡን ፍላጎት ለማሳካት ቁርጠኛ መሆኑን ለመልእክተኞቹ እንደገለጹ ነው መግለጫው ጨምሮ ያመለከተው። በሌላ የአፍሪካ ዜና የምዕራብ አፍሪካ ሀገሮች የኢኮኖሚ ህብረት ቡድን ኤኮዋስ በወታደራዊ አስተዳደር ስር ባሉት በማሊና በጊኒ ጉዳይ ላይ የሚከተለውን አቋም እያጠበቀ ነው። አዳዲስ ማዕቀቦችን የደነገገ ሲሆን ሁለቱም ሀገሮች ወደ ዲሞክራሲ ስርዓት ለመሸጋገር ያወጡትን የጊዜ ሰሌዳ እንዲያከብሩ አሳስቧል። ሜዲትራኒያን ባህር ላይ ደርሶ ህይወታቸውን ያተረፈላቸው ከ800 የሚበልጡ ፍልሰተኞች ያሳፈረው የጀርመኑ የሰብአዊ ረድኤት መርከብ ከጣሊያን መንግስት ፈቃድ በማግኘቱ ሲሲሊ ወደብ መግባቱን አሶሺየትድ ፕሬስ ዘገበ። ሲአይ የተባለው በጎ አድራጎት ድርጅት ያሰማራው መርከብ ለሁለት ቀናት ባህሩ ላይ ቆሞ ሲጠባበቅ ከቆየ በኋላ ትናንት እሁድ ፈቃድ አግኝቶ ወደቡ ላይ መድረሱን ያስታወቀው። አዋቂዎቹ የፍሱ ላይ ወዳሉ የኮቪድ-19 ለይቶ ማቆያ ጣቢያዎች የሚወሰዱ ሲሆን ህፃናቱ ደግሞ መጠለያ ይገባሉ ተብሏል። ከፍልሰተኞቹ መካከል ግማሽ የሚሆኑት ባለፈው ሳምንት በመስጠም ላይ ከነበረ አንድ የእንጨት ጀልባ ላይ እርዳታ ሰጪዎች ደርሰው ያወጧቸው ናቸው። የተቀሩት ደግሞ ሜዲትራኒያን ባህር ላይ አደጋ ላይ ከነበሩ ጀልባዎች የወጡ መሆናቸው ተመልክቷል። የሚበዙት ፍልሰተኞች ከምዕራብ አፍሪካ ሀገሮች እንዲሁም ግብጻውያንና ሞሮኮውያን ያሉባቸው መሆኑን በጣሊያን የህፃናት አድን ድርጅት ባለስልጣን ገልጸዋል። በዓለም ዙሪያ አጣዳፊ ረሃብ እየጨመረ ባለበት በአሁኑ ወቅት በ43 ሀገሮች የበረታ የረሃብ ቸነፈር አፋፍ ላይ ያለው ህዝብ ብዛት ወደ 45 ሚሊዮን ማሻቀቡን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታወቀ። በዚህ የአውሮፓውያን 2021 ዓመተ ምህረት መጀመሪያው ላይ 42 ሚሊዮን የነበረው ቁጥር የጨመረበት ዋናው ምክንያት አፍጋኒስታን ውስጥ በተካሄደው የምግብ ዋስትና ግምገማ 3 ሚሊዮን ተጨማሪ የከበደ ረሃብ የተደቀነባቸው ሰዎች መገኘታቸው መሆኑን ነው ድርጅቱ የጠቆመው። የዓለም የምግብ ፕሮግራም ዋና ስራ አስኪያጅ ዴቪድ ቤስሊ በብዙ 10 ሚሊዮኖች የተቆጠሩ ሰዎች መከራ ተደቅኖባቸው ይገኛሉ። ግጭቶች፣ ኮቪድ-19 እና የአየር ንብረት ለውጥ ለአጣዳፊ ረሃብ ያጋለጠው ሰው ቁጥር እየገዘፈ ነው ሲሉ ተናግረዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሃይማኖት ነጻነትንና የመንግስት ምስጢራዊ ምርመራን መጠበቅ የሚመለከተውን ሙግት በዛሬው ዕለት ያደምጣል። የዩናይትድ ስቴትስ መንግስት ካሊፎርኒያ ክፍለ ግዛት ውስጥ በሚገኙ የእስልምና እምነት ተከታዮችና መስጊዶች ላይ ያካሄደውን ስለላ የሚመለከቱ መረጃዎችን የመንግስትን ምስጢር መጠበቅን ጠቅሶ አልገልጽም ማለት ይችላል ወይስ አይችልም በሚለው ጉዳይ ላይ የሚቀርበው ሙግት ነው ዛሬ የሚያደምጠው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ሰላም ዜናዎቹ ቆንጅታየን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 29 2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com ላይ እንደዚሁም በአትቪአምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ያዝነውን ቀዳሚ አብይ ርዕሳችንን እናሰማችሁ። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ወደ መቀሌ ተጉዘው ከህዋት መሪዎች ጋር መወያየታቸውን ህብረቱ አስታውቋል። ልዩ ልዑኩ ከህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ፍራማ ውይይት ማካሄዳቸውን የድርጅቱ ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ አስፍረዋል። የኢትዮጵያ መንግስትም በበኩሉ ኦባሳንጆ ወደ መቀሌ መጓዛቸውን አረጋግጧል። ጉዟቸውም እውነትን የማፈላለግና መረጃዎችን ከሁሉም አካል የመሰብሰብ ተልዕኮ መሆኑን የኢትዮጵያ ኮሙኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ለአሜሪካ ድምጽ አስረድተዋል። በመንግስት በኩል የሚደበቅ ነገር የለም ያሉት ሚኒስተር ዴታዋ ማናገር አለብኝ ብለው የሚያስቧቸውን አካላት እንዲያናገሩ ሁኔታዎች ተመቻችተዋል ሲሉ አክለዋል። እስክንድር ፍሬው ነው ያነጋገራቸው። ተከታዩን ዘገባ በጉዳዩ ዙሪያ አሰናድቷል።
የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ወደ መቀሌ የተጓዙት በትናንትናው ዕለት ነው። በስልክ ያነጋገርኳቸው የአፍሪካ ህብረት ሊቀመንበር ቃል አቀባይ ኤባ ካሎንዶ የኦባሳንጆን ጉዞ አረጋግጠዋል። ኦባሳንጆ በመቀሌ ቆይታቸው ከህዋት መሪዎች ጋር ውይይት ማድረጋቸውን የገለጹት ቃል አቀባይዋ ዝርዝር ሁኔታዎችን ከመግለጽ ግን ተቆጥበዋል። በኢትዮጵያ ፓርላማ በአሸባሪነት የተፈረጀው ህዋት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሑፍም ኦሊሴጉን ኦባሳንጆ ከድርጅታቸው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውን አስረድተዋል። ውይይቱን ፍሬያማ ሲሉ የገለጹት አቶ ጌታቸው በኢትዮጵያ ውስጥ ከቀጠለው ቀውስ አንጻር ያላቸውን አቋም ማስረዳታቸውን አመልክተዋል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሴጉን ኦባሳንጆ ወደ መቀሌ ተጉዘው መመለሳቸውን የኢትዮጵያ መንግስትም አረጋግጧል። በዚህ ጉዳይ ላይ ያነጋገርኳቸው የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ የኦባሳንጆ ጉዞ እውነት የማፈላለግና መረጃዎችን ከሁሉም አካል የመሰብሰብ መሆኑን ቀደም ሲል ካደረጓቸው ውይይቶች በመነሳት አብራርተዋል።
ጉዳዩ ይመለከታቸዋል ያሏቸውን የዓለም አቀፍ ተቋማት ድርጅቶችን ሲያነጋግሩ ነበር። መንግስታትን ግለሰቦችንም ጭምር ሲያነጋግሩ ቆይተዋል በተለያዩ አጋጣሚዎች። ከዛ ባለፈት ደግሞ የኢትዮጵያ መንግስት ባለስልጣናትም ጋር ተገናኝተው ነበር። በተለይ መንግስት በዚህ ጉዳይ ላይ ያለው አቋም ምንድን ነው የሚለው እንዲገነዘቡ ተደርጓል። እንግዲህ በአጠቃላይ ይህንን ጉዳይ ስንመለከተው የአፍሪካ ህብረትን ውሳኔ እስካከበረ ድርጅቱ የሾማቸውንም ግለሰብ ደግሞ መተባበር፣ መረጃ መስጠት፣ ከዛ ባለፈ መንግስትንም የህዝብንም አቋም ማሳወቅ ደግሞ እንደሚገባ መንግስት ያምንበታል። እዚህ ላይ አንድ መጠቀስ ያለበትና ሁሉም ያቆይ ይገባል ተብሎ የሚታመነው ነገር በጣም ብዙ ግለሰቦች ተቋማት ጭምር ይህንን ማግኘት ሞክረዋል። ብዙ ጥያቄዎችንም ሲያቀርቡ ነበር። በነገራችን ላይ ከኢትዮጵያ መንግስት በኩል ከአፍሪካ ህብረት ውጭ ለሚንቀሳቀስ ለማንኛውም አካል ግን እውቅና እስካሁን ድረስ አልሰጠም የኢትዮጵያ መንግስት። ቀደም ሲል ካነሳ ነው መርህ ነው እንግዲህ ይሄ የሚመነጨው የአፍሪካን ችግሮች መፈታት ያለባቸው በራሳቸው በአፍሪካ ነው የሚል ጽኑ የሆነ አቋም እንዳላት ኢትዮጵያ ይታወቃል። ይህንን አቋማት ከዚህ በፊት በታላቁ የኢትዮጵያ ህዳሴ ግድብ የድርድር ሂደት ላይ ስታንጸባርቀው ቆይታለች። አሁንም ባለ ሁኔታ ይህንኑ ጽኑ አቋማን ይዛ ነው የቆየችው። እንግዲህ ኦባሳንጆ በመቀሌ ቆይታ ማድረጋቸውን ተከትሎ የተለያዩ ሀሳቦች ከብዙ አካላት እየተናፈሰ እንደሆነ ይታወቃል። በዋነኛነት ግን እዚህ ላይ መነሳት ያለበት ነገር የኦባሳንጆን የመቀሌ ጉብኝትን መንግስት መከልከል እንደሌለበት ያመነበት መሆኑ፣ ከዛ ባለፈ ጉዳዩ ደግሞ ለአፍሪካ ህብረት ያለንንም ታላቅ አክብሮት በዚሁ አጋጣሚ ለመግለጽ የታሰበበት መሆኑ ነው። ሁሉም ሰው ሊገነዘብ ይገባል ማለት ነው።
ወይዘሮ ሰላማዊት እንግዲህ የኢትዮጵያ መንግስት ድርድርን በተመለከተ ያው አቋሙን በይፋ ሲገልጽ ቆይቷል። እስካሁን በተለይ ከህወሓት ጋር ድርድር ይደረግ በሚል ከተለያዩ ዓለም አቀፍ አጋሮች ተቋማት ሲቀርቡ የነበሩ ጥያቄዎችን ሲደረጉ የነበሩ ግፊቶችን በተመለከተ ማለት ነው። የኦባሳንጆ ጉብኝት ከዛ አንጻር እስካሁን በመንግስት ሲንጸባረቅ በነበረው አቋም ላይ ለውጥ እንዳለ አመላካች ነው ወይስ እንዴት ነው የሚገለጸው?
ይህንን ጥያቄ ጠቅላላ አድርጌ ልመልስልህ። እንግዲህ እሳቸው በዋናነት ሁሉንም አካል ማየት፣ ማዳመጥ፣ እውነትን ደግሞ ለመፈለግ የሚያደርጉት ጥረት አለ። እንደ ኢትዮጵያ መንግስት ደግሞ ምንም የሚደበቅ አቋም የለው በመንግስት በኩል። ስለዚህ እርሳቸው ወደ ተጠቀሰው ክልል ወደ መቀሌ እንዳይሄዱ ወይንም እንዲሄዱ የሚል የመፍቀድ የከልክ አይነት ሚና በዚህ ጉዳይ ላይ መንግስት መጫወት እንደሌለበት በግልጽ ተገንዝቧል እና በዛም ነው እውነትን በመፈለግ ሂደት ውስጥ ማድረግ አለብኝ ብለው የሚያስቡትን ነገር እንዲያደርጉ ሁኔታዎች ሊመቻቹላቸው የቻለው ማለት ነው። በመንግስት በኩል የሚደበቅ ምንም ነገር የለም። ማናገር አለብኝ፣ መረጃ መሰብሰብ አለብኝ ብለው የሚያስቧቸውን አካላትም እንዲያነጋግሩ ሁኔታው ተመቻቸውም ለዛ ነው። ከዛ ባለፈ እንግዲህ እዚህ ላይ ልዩ መልእክተኛው በተለይ ያዩት የሰሙት ያስተዋሉትን ነገር በሙሉ ለአፍሪካ ህብረት ኮሚሽን በየደረጃው ላሉ ደግሞ ለውጭ መንግስታትም ድርጅቶችም እንደሚያስረዱ በግልጽ በታማኝነት ይህንን ኃላፊነታቸውን እንደሚወጡ በመንግስት በኩል ጥልቅ የሆነ እምነት አለ። ሁሉን ነገር ደግሞ ማየታቸው መመርመራቸው በዚህ በኩል ሚዛናዊነታቸውንም ለመጠበቅ ያስችላቸዋል የሚል ጠንካራ እምነት አለ በመንግስት በኩል። ስለዚህ ከዛ ውጪ የሚነሱ ሌሎች አላስፈላጊ የሆኑ ድምዳሜዎች በዚህ ሰዓት ላይ አይኖሩም። እንደ መፍትሄ ሀሳብ የቀረቡ ምንም አይነት ነጥቦችም በዚህ ሰዓት የሉም። አሁን ገና መረጃ በመሰብሰብ እውነታውን በማጣራት ሂደት ላይ ነው የሚገኙት ልዩ መልእክተኛው፣ እንደዚሁም ቡድናቸው በአጠቃላይ ማለት ነው።
ስለዚህ
አሁን ያለው ደረጃው እዚህ ላይ ነው።
እውነት የማፈላለግ ጉዞ ነው፣ ጉዞ የድርድር ጉዞ አይደለም ነው ያሉኛለት።
እውነት የማፈላለግ መረጃዎችን ከሁሉም አካል የመሰብሰብ ነው። ከዚህ በፊት ቀደም ሲል እንዳነሳሁት ብዙ አካላትን ሲያነጋግሩ ነበር። ከፌዴራል መንግስት በኩል የተለያዩ የስራ ኃላፊዎችን አነጋግረዋል። ዓለም አቀፍ ተቋማት መሪዎችን፣ የተለያዩ ሀገራት መንግስታትንም ጭምር በዚህ ጉዳይ ላይ ሲያነጋግሩ ቆይተዋል። እንግዲህ በዛ ሂደት ውስጥ መረጃ ለሰበስብ ይገባኛል ብለው ከሚያምኗቸው አካላት ጋር በሙሉ ደግሞ የመገናኘት የሚገባውን ነገር ደግሞ ማመቻቸት የመንግስት ኃላፊነት ነው እና ከዛ አንጻር ነው ይሄ ጉዟቸው የሚታየው።
ከጉዟቸው መልስ እንደ መጨረሻ ጥያቄ አላደርገው፣ ወይዘሮ ሰላማዊት ከኢትዮጵያ መንግስት ባለስልጣናት ጋር ተገናኝተዋል ወይስ ቀደም ብለው ነው የተገናኙት?
እንግዲህ ከጉዟቸው መልስ ቀጥታ ያው ተጠሪነታቸው የሚሆነው ለአፍሪካ ህብረት ኮሚሽን ነው የሚሆነው እና ያንን በተመለከተ ከህብረቱ የሚወጡ ሌሎች መረጃዎች ካሉ እሱን የምንጠብቅ ነው የሚሆነው። እስክንድር፣
ወይዘሮ ሰላማዊት ካሳ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ፣ በጣም አመሰግናለሁ ስለ ጊዜዎት።
አመሰግናለሁ።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ውይይት አካሂዷል። ይህንኑ ያረጋገጡት የህብረቱ ሊቀመንበር ቃል አቀባይ ኤባ ካሎንዶ በዚህ ጉዳይ ላይም ዝርዝር ሁኔታዎችን አልገለጹም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል በጦርነት ምክንያት ለተፈናቀሉ ዜጎች የተደረገው ድጋፍ አነስተኛ መሆኑን በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ ገለጹ። ዶክተር ካትሪን ለድጋፉ አነስተኛ መሆን የጦርነቱ ሂደት መራዘም፣ የተጎጂዎች ቁጥር በየጊዜው መጨመርና ንጹሃን ዜጎች የጦርነቱ ሰለባ መሆናቸውን በምክንያትነት ጠቅሰዋል። በቀጣይም ችግሮችን ተቋቁሞ የህይወት አድን ስራ ለመስራት ቁርጠኛ መሆናቸውን ተናግረዋል። በአማራ ክልል እየተካሄደ ባለው ጦርነት ከ1.9 ሚሊዮን ዜጎች በላይ መፈናቀላቸውን፣ ከ6 ሚሊዮን በላይ ሰዎች ደግሞ ያስቸኳይ የምግብ እርዳታ እንደሚያስፈልጋቸው፣ እንዲሁም ሰዎች በረሃብ እየሞቱ መሆኑን የክልሉ መንግስት ገልጿል። የተለያዩ የሰብአዊ ድጋፍ አድራጊዎች ከአማራ ክልል ርዕሰ መስተዳድርና ከክልሉ ባለስልጣናት ጋር በሰብአዊ ድጋፍ አቅርቦት ዙሪያ በባህር ዳር ከተማም መክረዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ ትላንት መቀሌን ጎብኝተዋል። ሁለቱን ጉዳዮች አጠናቅራ አስቴር ምስጋናው ዘገባ አድርሳን ነበር። ኤደን ገረመው ከዚህ እንደሚከተለው አሰናድተዋለች።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከተለያዩ ሰብአዊ እርዳታ አድራጊ ድርጅቶች ለተውጣጡ የሥራ ኃላፊዎች በክልሉ ከጦርነቱ ጋር በተያያዘ የደረሰውን ሰብአዊ ቀውስ በተመለከተ ገለጻ አድርገዋል። በክልሉ በአራት ዞኖች በጦርነቱ ምክንያት ከ1.9 ሚሊዮን በላይ ሰዎች መፈናቀላቸውን፣ በተለይም በሰሜን ወሎ መቄት ወረዳ 352 ሰዎች በመድኃኒትና በምግብ እጥረት ሕይወታቸው ማለፉን፣ በርካታ ሕፃናትና አረጋውያንም ለከፋ ችግር መዳረጋቸውን ተናግረዋል። ዶክተር ይልቃል አያይዘውም በክልሉ በአሁኑ ሰዓት 6 ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ተናግረዋል። ዓለም አቀፉ የሰብአዊ ድጋፍ አቅራቢ ድርጅቶች በተደጋጋሚ ጥሪ ቢያቀርብም ትኩረት ማጣቱንም ርዕሰ መስተዳደሩ ዶክተር ይልቃል ተናግረዋል። ለችግሩ የሚመጥን የሰብአዊ ድጋፍ ለማድረግ በተደጋጋሚ ቃል መገባቱን የገለጹት ርዕሰ መስተዳደሩ በተግባር የሚሰጠው ምላሽ ግን አነስተኛ መሆኑንም አብራርተዋል።
We need your immediate support. We have to provide water. We have to provide food.
አስቸኳይ ድጋፋችሁን እንፈልጋለን። ውሃ፣ ምግብ ማቅረብ አለብን። እንደ ድንኳን ያሉ ጊዜያዊ መጠለያዎችንም እንዲሁ። በዚህ ረገድ በእናንተ ማቅረቦት ጭምር የነበሩንን ሀብቶች፣ ትምህርት ቤቶችን ለተማሪዎች ክፍት ለማድረግ በሚል ተፈናቃዮችን በሌሎች ስፍራዎች ለማስፈር ተጠቅመናል። ሰዎች ከደሴ ወደ ባህር ዳር፣ ወደ መርጦለ ማርያም፣ መካነ ሰላምና ሞጣ በእግራቸው ያለ ምግብና ያለ ውሃ ነው እየተሰደዱ እየመጡ ያሉት። ምን ያህል እየተሰቃዩ እንደሆነ ይገባችኋል። ስለዚህ በተፈናቃዮቹ ስም የምጠይቃችሁ ለተፈናቃዮችና ተይዘው በሚገኙ አካባቢዎች ለሚኖሩ ሰዎች በትኩረት የምግብ አቅርቦቶችን እንድታደርሱላቸው ነው። ልክ ትግራይ ክልል እያደረጋችሁ እንዳለው
በተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ ድርጅታቸው በክልሉ የሰብአዊ ድጋፍ ለማድረግ ሙከራ ማድረጉን ገልጸው ከችግሩ ስፋት አንጻር የተደረገው ድጋፍ አነስተኛ ነው ያሉ ሲሆን፣ በቀጣይም ድርጅታቸው ችግሮቹን ተቋቁሞ ድጋፍ ለማድረግ ቁርጠኛ መሆኑን አንስተዋል።
I must emphasize that the United Nations is with you.
ላረጋግጥ የምፈልገው የተባበሩት መንግስታት ድርጅት ከእናንተ ጋር መሆኑን ነው። በነሐሴ ወር መጨረሻ በአማራ ክልል በሁሉም አካባቢዎች ተጎጂዎችን በአካል ለማግኘትና ከእናንተ ጋር ለመስራት ቃል መግባታችን ይታወሳል። ነገር ግን ብዙ ፈተናዎች አሉ። ግጭቶች በየቀኑ ተባብሰው መቀጠላቸው፣ በየቀኑ የተፈናቃዮች ቁጥር መጨመሩንም እንረዳለን። ለዚህ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ ግጭቶች እንዲቆሙ እየጠየቁ ያሉት። በርካታ ቁሳቁሶች በደሴና በኮምቦልቻም አሉ። መጋዘኖቻችን በምግብ ተሞልተው ነው ያሉት። አሁን ድጋፍ የሚፈልጉ ሰዎች ያሉበትን እንዴት ማድረስ እንደምንችል እያሰብን ነው።
ከዚሁ ጋር በተያያዘ የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ስቲቨን ወሬ ኦማ በበኩላቸው በአማራ ክልል አስቸኳይ የሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ድጋፍ ለማድረስ በኢትዮጵያ በቂ የምግብ ክምችት እንዳለ ገልጸው፣ ሆኖም ግን ድጋፉን በቀጥታ ለተረጂዎች ለማቅረብ የጸጥታ ስጋቶችና የትራንስፖርት ችግር እንቅፋት እንደፈጠረባቸው አስረድተዋል።
We have so much food available in the country. So much. more than enough for all the people.
በሀገሪቱ ለተፈናቃዮች የሚሆን በጣም ብዙ የምግብ ክምችት አለ። በጣም ብዙ ከበቂ በላይ ለሁሉም የሚሆን ነገር ግን በበቂ ሁኔታ ማንቀሳቀስ አልቻለም። በጣም ውስብስብ ችግር የሆነው እንዴት ምግቦችን እናሰራጫለን የሚለው ነው። ለዚህ ደግሞ የናንተን የትግራይንና የፌደራል መንግስቱን የቅርብ ድጋፍ እንፈልጋለን። ለምን የምግብ አቅርቦቱ በተፈለገው ፍጥነት ለተጎጂዎቹ አልደረሰም ለሚለው ጥያቄ ሁለት ምክንያቶች አሉ። አንደኛው በሌላኛው ወገን በኩል ያለው የትብብር ማነስ ጉዳይ ነው። ይህ ግልጽ ይመስለኛል። በዚህ ጉዳይ መወያየት አለብን። ሁለተኛው ደግሞ የትራንስፖርት ችግር ነው። ተጎጂዎች ወዳሉባቸው አካባቢዎች ለመሄድ አሽከርካሪዎች ይፈራሉ። ይህንን በስምንት ጊዜ አክል ይመስለኛል ሞክረን አልተሳካልንም።
በደንዘልማ ጊዜያዊ መጠለያ ጣቢያዎች የሚገኙ ተፈናቃዮችን የጎበኙት በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ የትምህርት፣ የጤናና የውሃ ተቋማትን መልሶ ለመገንባት የሚደረገውን ጥረትም ለመደገፍ በየጊዜው መረጃ እየተሰበሰበ ነው ብለዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፍስ በትላንትናው ዕለት መቀሌን ጎብኝቷል። በጉብኝታቸው ወቅት በግጭቱ ጉዳት ከደረሰባቸው ሴቶችና አጋር ሰብአዊ ድርጅቶች ጋር የተገናኙ ሲሆን ስልጣን ላይ ካሉ አስተዳዳሪዎች ጋርም ስለ ሰብአዊ እርዳታ አቅርቦትና በእነሱ ቁጥጥር ስር ላሉ ሲቪሎች ጥበቃ ማድረግ በሚቻልባቸው መንገዶች እንዲሁም የሰብአዊ መርሆች ዙሪያ ተነጋግረዋል። ግሪፍስ ወደ አዲስ አበባ ተመልሰዋል። ዘጋቢያችን አስቴር ምስጋናው በኢንተርኔት መቋረጥ ችግር ምክንያት ነው የዘገባውን በድምጽ ያላቀረበችልን። ኤደንን እናመሰግናለን። ወደ ተከታዩ ዘገባ ነው ሰዳችሁ። 91.5 በመቶ የሚሆኑት የ12ኛ ክፍል ተማሪዎች የዛሬ ሀገር አቀፍ ብሔራዊ ፈተና መፈተን መጀመራቸውን የኢትዮጵያ ትምህርት ሚኒስቴር አስታውቋል። በሀገሪቱ በተከሰተው ግጭት ምክንያት በተወሰኑ ቦታዎች በመደበኛ የፈተና ጊዜ ዛሬ የማይሰጥባቸው አካባቢዎች ከአንድ ወር በኋላ ያለው ሁኔታ ተለይቶ እንደሚሰጥም ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በሌላ በኩል ጦርነት ባለባቸው የአማራ ክልል ከተሞች ከ33000 በላይ ተማሪዎች ለፈተና እንደማይቀመጡ የክልሉ ትምህርት ቢሮ አስታውቋል። የአዲስ አበባ ከተማ ከንቲባ አዳነች አበበ በኩላቸው በአዲስ አበባ ለፈተናው የተመዘገቡ ሁሉም ተማሪዎች ፈተናውን ያለምንም ችግር እየወሰዱ ናቸው ብለዋል። ጸሐይ ዳምጠው ከአዲስ አበባ፣ አስቴር ምስጋናው ከባህር ዳር ያጠናቀሩትን ዘገባ ጸሐይ ዳምጠው እንደሚከተለው አሰናድተዋለች።
ባለፈው አመት በተለያዩ ምክንያቶች በተለይ በኮቪድ-19 ወረርሽኝ መስፋፋት ምክንያት የትምህርት አሰጣጥ ጊዜ ተዛብቶ የቆየ ሲሆን በ2013 ሀገር አቀፍ ብሔራዊ ፈተና መውሰድ የነበረባቸው ተማሪዎች በ2014 ጥቅምት 29 ለፈተና እንዲቀመጡ በትምህርት ሚኒስቴር ተገልጾ ነበር። በዚሁ መሰረት ዛሬ ፈተናው ተጀምሯል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው ከተመዘገቡት ውስጥ 91.5 በመቶ የሚሆኑት ብቻ ዛሬ ለፈተና መቀመጣቸውን ተናግረዋል።
ይህ ፈተና ባለፈው አመት በተለያየ ምክንያት ተራዝሞ የነበረው ፈተና ነው። 2013 ዓመተ ምህረት የማትሪክ ፈተና ነው። በዚህ አመት የሚሰጠው ፈተና ለመውሰድ የተመዘገቡት ወደ 617000 ናቸው። ከሌላው ጊዜ በእጥፍ ነው የተመዘገበው። አገሪቱ ውስጥ ያለውን ግጭቶች ያሉባቸውን ቦታዎች ከግምት በመውሰድ ወደ 91.5 በመቶ የሚሆኑ ፈተናውን ከተመዘገቡት ውስጥ 91.5 በመቶ የሚሆኑት ዛሬ ፈተናውን ይወስዳሉ።
ሚኒስትሩ አክለው በአካባቢያቸው ባለው ነባራዊ ሁኔታ ለፈተናው ዛሬ ያልተቀመጡ ተማሪዎችም በአንድ ወር ጊዜ ውስጥ ፈተናውን ይወስዳሉ ብለዋል።
እንደሚታወቀው በተለያዩ ግጭቶች ምክንያት በትግራይ አማራ ክልል ሰሜንና ደቡብ ወሎ ኦሮሚያ አንድ ክልል ወደ ምዕራብ ወለጋ ቤንሻንጉል ካማሺ እነኝን በሙሉ ደመረሽ በግጭት ምክንያት ፈተና ሊወስዱ ያልቻሉበትና በትምህርት ሚኒስቴርና በፈተናዎች ኤጀንሲ ውሳኔ ከአንድ ወር ባላለፈ ጊዜ እንደገና ተመልሰው እንዲወስዱ ሁለተኛ ሌላ ፈተና የተዘጋጀበት ወደ 8.5 በመቶ ናቸው። ሶ ያ ማለት ወደ 91.5 በመቶ የሚሆነው ከተመዘገቡ ውስጥ ፈተናውን ይወስዳል ማለት ነው። ይሄ 8.5 በመቶ የሚሆነው ሁኔታዎችን ከተመቻቹ ግጭቶቹ ትንሽ እንደረገቡ ከአንድ ወር ጀምሮ ከአንዶር በኋላ ጀምሮ መስጠት ይችላል የፈተናው ኤጀንሲ እና የትምህርት ሚኒስትሩ። ሶ መጀመሪያም ሲጀምር ፕላን ኤ እና ፕላን ቢ ብለን ነው የመጀመሪያው ደረጃ የበዚህ በሬጉላር ስኬጁሉ የሚፈተኑት አሉ ዛሬ የተጀመረው። ሁለተኛው ደግሞ ከአንዶር በኋላ ግድም እንደገና እንሰጣለን።
በአዲስ አበባ ከተማ ሁሉም ለፈተናው የተመዘገቡት ተማሪዎች ፈተናውን መውሰድ ጀምረዋል ያሉት ደግሞ የከተማዋ ከንቲባ ወይዘሮ አዳነች አቤቤ ናቸው።
የ12ኛ ክፍል ፈተና አጀማመሩን እያየን ነበር። እጅግ በጣም ሰላማዊ በሆነ ሁኔታ ፈተና ተጀምሯል። በአዲስ አበባ በ64 ጣቢያዎች ወደ 36000 በላይ የሚሆኑ ተማሪዎች ፈተናውን እየወሰዱ ነው ያሉት። ሰላማዊ ነው። እጅግ ፈተናቸው ላይ ብቻ ትኩረት አድርገው እየተፈተኑ ያሉበትን ሁኔታ ጎብኝተናል። በሁሉም ቦታ ላይ ጥበቃ እየተደረገ ነው ያለው። አስፈላጊውን ፍተሻም የፈተና አሰጣጥ ስነ ስርዓቱ በተገቢው ሁኔታ እየተፈጠ ያለ ስለሆነ እጅግ በጣም ሰላማዊ መሆኑንና ተቀመጠው ስታንዳርድ መሰረት እየተፈጠ እንደሆነ ማረጋገጥ ወዳለሁኝ።
ዛሬ የተጀመረው የ12ኛ ክፍል ሀገር አቀፍ ፈተና እስከ መጪው ሐሙስ ይቀጥላል ሲል ትምህርት ሚኒስቴር አስታውቋል። በሌላ በኩል የህወሓት ታጣቂዎች የሰሜን ወሎ ዞንን ከመቆጣጠራቸው በፊት በዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመቀመጥ ዝግጅት አድርጋ እንደነበር የምትናገረው ከላሊበላ ከተማ ተፈናቅላ ባህር ዳር የምትገኘው ክርስቲና ብርሃኑ ፈተናውን ባለመውሰዷ ማዘኗን ለአሜሪካ ድምጽ እንዲህ ስትል ገልጻለች። ለፈተናው የተዘጋጀውት ካለፈው አመት ጀምሮ ነበር፣ ግን በኮቪድ ምክንያት ተራዝሞ ከዛም በአካባቢያችን በተፈጠረው የሰላም እጦት ወደዚህ መጣን። ዛሬ ሌሎች በኔ እድሜ ያሉት ተማሪዎች ሲፈተኑ በጣም ነው የከፋኝ። አስበሽዋል አንድ አመት ከእድሜሽ ወደ ኋላ መቅረት ምን ያህል እንደሚጎዳ አለች ተማሪዋ። የአማራ ክልል ትምህርት ቢሮ ባወጣው መረጃ በክልሉ ጦርነት እየተካሄደባቸው ባሉ አካባቢዎች በሚገኙ 112 ትምህርት ቤቶች ዘንድሮ በሀገር አቀፍ ደረጃ ሰኞ ዕለት የጀመረው ብሔራዊ ፈተና አይሰጥም። በዚህም ከ33000 በላይ ተማሪዎች ፈተናውን እንደማይወስዱ የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ሙላው አበበ ተናግረዋል።
ፈተና ላይ ይቀመጣሉ ተብሎ ነበረው የሚጠበቀው። እነዚህ ተማሪዎች ምዝገባ ተመዝግበው ነው ሲጠባበቁ የነበረው። ነገር ግን አሁን እንደዚህ በተፈጠረው የጸጥታ ችግር ምክንያት ብዙ ትምህርት ቤቶች በተለይ ደቡብ ወሎ እና ደሴ ከተማ እና የሰሜን ወሎ እና ዋግምራ እና ሁለት ወረዳዎች ሰሜን ጎንደር ላይ እነሱን ጨምሮ ወደ 112 ትምህርት ቤቶች ፈተናው እንትን አይሉም። 32000 የሚሆኑ ተማሪዎች ፈተና አይወስዱም።
በሀገር አቀፍ ደረጃ ባለፈው አመት ይሰጥ የነበረው የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተለያዩ ችግሮች ምክንያት ተራዝሞ ሰኞ ጥቅምት 29 2014 ዓመተ ምህረት መሰጠት የጀመረ ሲሆን በአማራ ክልል ለፈተናው ከተመዘገቡት 164000 ተማሪዎች መካከል ፈተናውን የሚወስዱት 131167 ተማሪዎች መሆናቸውን አቶ ሙላው አክለው ገልጸዋል። ፕሮፌሰር ብራንድ ረጋ በአንድ ወር ጊዜ ውስጥ ፈተናውን እንዲወስዱ ይደረጋል በሚል የገለጹት እነዚህን አካባቢዎችንም ይጨምራል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። አድማጮች፣ በምስሉ ላይ ያያችሁት አንዳንድ መዘበራረቆች በቴክኒክ ችግር የተፈጠረ ነው፣ ይቅርታ እንድታደርጉልን እንጠይቃለን። በመልእክቱ ላይ ግን ምንም አይነት የተፈጠረ ስህተት ስለሌለ በመልእክቱ ላይ እንድታተኩሩ በድጋሚ ከይቅርታ ጋር እንጠይቃለን። ወደ ተከታዩ ዘገባችን ስናልፍ ወደ ድሬዳዋ ነው የምንወስዳችሁ። የድሬዳዋ አስተዳደር ፖሊስ ከህወሓትና ሸኔ ጋር ግንኙነት አላቸው ያላቸውን 208 ሰዎች መያዙን ገልጿል። በተጠርጣሪዎቹ ላይ በተደረገ ፍተሻም የተለያዩ የጦር መሳሪያዎችና ልዩ ልዩ ቁሳቁሶች እንደተገኙ ፖሊስ አስታውቋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በሀገሪቱ የተለያዩ ከተሞች ሽብርተኝነትን በመደገፍ ተጠርጥረው የሚያዙ ዜጎች ብሔር ተኮር የመሰለ የአያያዝ ችግርም የሚታይበት ነው ሲል ስጋቱን ገልጿል። በድሬዳዋ ተጠርጣሪዎቹ የተያዙት ለጥርጣሬ በሚያበቃ መነሻ እንጂ በማንነታቸው አይደለም ብሏል የከተማው ፖሊስ። የአያያዝ ችግር የለም ሲልም ገልጿል። አዲስ ቸኮል ተጨማሪ አለው።
የድሬዳዋ አስተዳደር ፖሊስ ኮሚሽን የለብ ስራዎችና ህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹ ካቻ በተለይ ለአሜሪካ ድምጽ በሰጡት ቃል ከጥቅምት 25 ጀምሮ በተደረገ የሁለት ቀን ዘመቻ 208 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። በተጠርጣሪዎቹ መኖሪያ ቤቶች ላይ በተደረገ ፍተሻም ልዩ ልዩ ወታደራዊና ሌሎች ቁሳቁሶች እንደተያዙ ነው ገለጹት።
ከዚህ ከህወሓት ተያዙ እንደዚሁም ኮኔክሽን ጋር ተያዙ የከተማችንን ሰላምና ደህንነት ሊያውቁ ይችላሉ ብለን የተጠረጠርናቸውን 208 ግለሰቦችን በቁጥጥር ስር አውለን ምርመራ ያጣራንም የምንገኘው እነኚህ ምርመራ በመንጣርበት ቦታዎች ላይ ብርበራ አካሂደናል። ብርበራ በመናካሄደበት ጊዜ አምስት ሽጉጦች፣ የተለያዩ ዶክመንቶች፣ መታወቂያዎች ከዚህ ከሽብር ተግባር ጋር ሊሉ የተዘጋጁ የወታደር ልብሶች፣ ትጥቆች፣ ቦምቦች፣ የወታደር የጦር ሜዳ መነጽሮች እንደዚሁም የህወሓት አርማዎች እዚሁ ለመልመላ የሚጠቀሙባቸውን ዶክመንቶች፣ ላፕቶፖች እንደዚሁም የኢትዮጵያ ጥሬ ብርና እንደዚሁም ደግሞ የውጭ ሀገር ብሮችን በቁጥጥር ስር ያዋልንበት ለሽብር ተግባር ገለገሉባቸዋል ብለን የጠረጠርናቸውን በርካታ ንብረቶች ከዚህ ጋር አንድ ላይ የያዝንበት ሁኔታ አለ። ትጥቆቹን፣ የወታደር ቀበቶም አለ፣ ሚሊተሪ ጫማዎች፣ ቱታዎች፣ ሌሎች የሽብር ተግባራትን ሙያ ቁሳቁሶችን በቁጥጥር ስር አውለን ምርመራ እያጣራ ነው የሚገኘው። በዚህ በ208ዎቹ ላይ
ባሳለፍነው ሳምንት በአዲስ አበባና በልዩ ልዩ ከተሞች ሰዎች በማንነታቸው ምክንያት እስርና እንግልት እየደረሰባቸው ነው የሚል ወቀሳ በአንዳንድ አካላት እየቀረበ ሲሆን የአሜሪካ ውጭ ጉዳይም ይህንኑ ስጋት እንደሚጋራ ገልጾ ነበር። በትላንትናው ዕለት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽንም በተለያዩ የአገሪቱ ከተሞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር በመዋል ላይ ያሉ ዜጎች ሁኔታና የአያያዝ ሂደት እንደሚያሳስበው ገልጿል። ኮሚሽኑ በመግለጫው እንዳመለከተው ምንም እንኳ የአስቸኳይ ጊዜ አዋጁ ከሽብር ቡድኖች ጋር የተባበራሉ ተብለው ምክንያታዊ በሆነ መልኩ የተጠረጠሩ ሰዎችን ይዞ የማቆየት ስልጣን ለሕግ አስከባሪ አካላት ቢሰጥም ኮሚሽኑ በክትትሉ እንዳረጋገጠው እስሩ ማንነትን ወይም ብሔር መሰረት ያደረገ በሚመስል ሁኔታ እየተከናወነ መሆኑ እንዲሁም በአንዳንድ ፖሊስ ጣቢያዎች የቤተሰብ ጥየቃ፣ ልብስና ስንቅ ማቀበል መከልከሉ እና እስሩ ልጆች ያሏቸው እናቶችና አረጋውያንን ጭምር ያካተተ መሆኑ እንዳሳሰበው ገልጿል። በዚህ ረገድ በድሬዳዋ የተጠቀሱ አይነት ድርጊት መፈጸም አለመፈጸሙን ኮማንደር ገመቹን ጠይቀናቸው ነበር።
በዚህ ተግባር በሽብር ተግባር ላይ የተሰማሩ ወይም ደግሞ በዛ ደረጃ የጠረጠርናቸው ግለሰቦች ከየትኛውም ብሔር ተወላጆች ሊሆኑ ይችላሉ። በሕግ አግባብ በቁጥጥር ስር እየዋልን የምንገኘው አሁን እንዳነሳው የትግራይ ብሔር ተወላጅ ብቻ አይደለም በቁጥጥር ስር የሚውለው። በኢትዮጵያ ደረጃ በከተማችን ደረጃ በሽብር ተግባር ላይ ሊውል ወይም ደግሞ በዛ ተግባር ላይ ሊሰማራ ያለ ማንኛውም የትኛውም ብሔር ተወላጅ በቁጥጥር ስር ዋሉ ምርመራ እያጣራ ነው የምንገኘው። ውጤቱም የሚያሳየው የተለያዩ ብሔር ተወላጆችን በዚህ ተግባር ላይ ተሳትፎ አግኝተናቸዋል። ይህንንም ምርመራችንን ሰፋ አድርገን እያጣራን ውሳኔ የምናሰጥ ነው የሚሆነውና ይህንን የተወሰነ ብሔርን መሰረት አድርጎ በማጥቃት ሳይሆን አገር የማዳን ስራ ነው የምንሰራው፣ ሰላም የማስከበር ስራ ነው የምንሰራው፣ ፍትህ የማስከበር ሰላም ነው የምንሰራው።
ኮማንደር ገመቹ አክለውም በተጠርጣሪዎቹ አያያዝ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው አይነት ችግር በድሬዳዋ እንደሌለ ተናግረዋል። በቁጥጥር ስር ካሉት ተጠርጣሪዎች መካከል ህፃን ልጅ ያላት ተጠርጣሪ አለመኖሯን እንዲሁም ሁሉም ተጠርጣሪዎች ከቤተሰቦቻቸው ጋር እየተገናኙ መሆኑንም አክለው ገልጸዋል። ተጠርጣሪዎቹ እስካሁን አንድ ጊዜ ለቀጠሮ ፍርድ ቤት መቅረባቸውን አንድ ስማቸው መግለጽ ያልፈለጉ የህግ ባለሙያ ለአሜሪካ ድምጽ ገልጸዋል። እስከ ዛሬው ዕለት ድረስም ተጠርጣሪዎቹ ጠበቃ እንዳልቀጠሩ እኚሁ የህግ ባለሙያ ገልጸውልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው መግለጫ አዲስ አበባን ጨምሮ በርካታ የሀገሪቱን ከተሞች የሚመለከት በመሆኑ በኮሚሽኑ በጉዳዩ ላይ ዘርዘር ያለ ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በቀጣይ የተጠቀሱትን አካላትና የታሳሪዎቹን ጠበቆች ወይም ቤተሰቦች እንዳገኘን ተጨማሪ መረጃ የምናደርስ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ በዚህ ጉዳይ ላይ ከሚመለከታቸው የመንግስት ባለስልጣናትና ሌሎች አካላትም መረጃ ለማግኘት ከፍተኛ ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ እንወሰዳችሁ። ወደ አዋሳ። በሰሜኑ የሀገሪቱ ክፍል እየተካሄደ ባለው ጦርነት የኢትዮጵያ መንግስት እየወሰደ ያለውን እርምጃ እንደሚደግፉና አሸባሪ ያሏቸውን ድርጅቶችም እንደሚያወግዙ በሲዳማ ክልል የተካሄደ ሰልፍ ላይ ያነጋገርናቸው ነዋሪዎች ገለጹ። ኢትዮጵያን ለማጽናትና ከመበታተን አደጋ ለመታደግም ኢትዮጵያውያን እንዲተባበሩ የክልሉ መንግስት አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ሰልፉን ተከታትሎታል፣ እንደሚከተለው አሰናድቶታል።
በአስር ሺዎች የሚቆጠሩ የሲዳማ ክልልና የሐዋሳ ከተማ ነዋሪዎች ዛሬ የድጋፍና የተቃውሞ ሰልፍ አድርገዋል። ሰልፉ በስዳማ ባህላዊ የቀጠላ ስነ ስርዓት የታጀበ ሲሆን ከወንዶግነት የመጡት አቶ በለጠ ተሰማ ሰልፍ የወጡበትን ምክንያት ተናግሯል።
ዛሬ እዚህ የመጣሁት ኢትዮጵያን ይሸራርፋለሁ ወይንም ኢትዮጵያን አበትናለሁ ብሎ ያለውን ወሬት ሰምተን በሚዲያ ሰምተን የሚያደርገውንና በአማራና በአፋር ውስጥም የሚያደርገው ነገር እየሰማን ስላለ ለዚህ ነው።
የዋሳ ከተማ ነዋሪ የሆነው አቶ ግርማ ግኬ በሰልፉ ለመሳተፍ ያነሳሳውን ጉዳይ ገልጿል።
ሀገራችንን የገዛን ብርቱ አደረው ሀገራችን ከደው በኢትዮጵያ ሕዝብ ላይ ያደረሱትን ግፍና ጫና በመቃወም አስፈላጊ ሆኖ ከተገኘ ቦታው ድረስ ለመዝመት ራሳችንን በማዘጋጀትና በተለያዩ ነገሮች ለመደገፍ የተሰማንን በሀገር ግዴታ ቁጣ ለመግለጽ ቦታ ላይ
ሚዲያዎቹ ቅድስት ወልደ ዮሐንስና ቤተሰቦቹ በአማራ ክልል ደቡብ ወሎ አካባቢ እንደሚኖሩ የተናገሩት ተመስገን ሰፊው ስሜታቸውን በቅደም ተከተል አጋርተውናል።
ሳልፈ ብለን ወጣ ነው። በጣም ደስ ይላል። እኛ ኢትዮጵያ አሁንም ወደፊት ሄዳለች ብለን ነው እናስበው። አሁን መቼም አትሸነፍም። ከእግዚአብሔር ጋር ሆነን እናሸንፋለን ብለን እናስባለን። ምክንያቱም ሳልፈ ሰው ማለት ኢትዮጵያን ለመደገፍ ነው ወጣ ነው። እና በጣም ደስ ብሎን ነው ወጣ ነው። ላይት ምን ሳን የተነሳ ነው
ሰላማዊ ሰልፍ ያው ጁንታውን ለቀም ለመቃወም ነው የመጣ ነው። ሰላማዊ ሰልፍ ድል ለኢትዮጵያ ብለን ነው እዚህ የመጣ ነው። እኛ ለኢትዮጵያ እንቆማለን፣ ለኢትዮጵያ ዘብ እንሆናለን፣ እንሄዳለን። ጁንታው እዛ ሀገር እያጠፋ ነው ያለው ሰሜኑን ክልል። ስለዚህ አንዶ ለመቃወም ነው እዚህ የመጣ ነው።
ታው ምንድን ነው ያነሳሳ? ለምን
ጥፋት እዛ ያሉ ቤተሰቦቻችን ወሬውን ሰማለን፣ ሁሉ ነገር እንሰማለን። ጥፋት ነው በኢትዮጵያ ላይ ጥፋት ነው ያለው። ጥፋትን ለማውገዝ ነው እዚህ የመጣ ነው። የኢትዮጵያ አለመፍረስ ለኛ ጥቅም ነው። ኢትዮጵያ እንዳትፈርስ ነው እዚህ መጥተን ሰላማዊ ሰልፍ ይወጣ ነው።
በሰልፉ ተገኝቶ ቃላቸውን ያሰሙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ኢትዮጵያ አሁንም ቢሆን ጸንታ ተቋማለች ካሉ በኋላ ኢትዮጵያውያን አግራችሁን ለማቆም ስትሉ አንድነታችሁን አጠናክሩ ሲሉ አሳስቧል።
ዘላቂ ያገራችን ሰላም ለማረጋገጥ ዛሬ ስራ ተከፋፍለን ተነስተናል። ይህንን የሚያረጋግጥ ሰላማዊ የተቃወመና የንቅናቄ ሰልፍ አካሂደናል። በዚህ ሁኔታ በሩቅም በቅርብም ያላችሁ ተረዳችሁ፣ ተስፋ ቁረጡ እንላለን። ውድ ኢትዮጵያውያን ድላችን በእጃችን ነው ያለው።
ዛሬን ጨምሮ ሰሞኑን በደቡብ ክልልም በርካታ ተመሳሳይ ሰልፎች የተደረጉ ሲሆን ስማቸው የተጠቀሰ በሰልፉ የተወገዙ ህወሓትና ኦነግ ሸኔ ሰልፎቹን አስመልክቶ ያወጡት ይፋዊ መግለጫ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። አድማጮች፣ ከዚሁ የሰልፍ ዘገባ ሳንወጣ ዛሬ ከጠዋት ጀምሮ በርከት ያሉ ትውልደ ኢትዮጵያውያን እና ከአሜሪካ ፕሬዝዳንት መኖሪያ ቤት ዋይት ሀውስ ደጃፍ ላይ ትዕይንተ ህዝብ አከናውነዋል። ሀብታሙ ስዩም በስፍራው ተገኝቶ ነበር። በሰልፉ ከተሳተፉት መካከል የተወሰኑትን ሀሳብ እንደሚከተለው ያስደምጠናል።
ማለዳ ጀምረው በርከት ያሉ ትውልደ ኢትዮጵያውያን ከዋይት ሀውስ ፊት ለፊት ታድመዋል። በዚህ መገኘታቸውን ምክንያት የጠየኳቸው የሰላምና አንድነት ግብረ ኃይል ለኢትዮጵያ አባልና የሰልፉ አስተባባሪ አቶ ካሌብ አማረ ቀድሞ ያነሱት ኢትዮጵያን ለማፈራረስ ጥረት እያደረገ ነው ያሉትን የዩናይትድ ስቴትስ መንግስት ማውገዝ መሆኑን ተናግረዋል። እሱም ተከትሎ ደግሞ
ሁለተኛ ደረጃ እንግዲህ በሀገራችን ውስጥ በሚደረገው ጦርነት ላለፈው አንድ አመት ሙሉ የሞቱ ዜጎች አሉ። ጦርነቱ ከተጀመረ ጀምሮ እነሱን በማስታወስና የህሊና ጸሎት ለማድረግ ነው። በሶስተኛ ደረጃ ደግሞ በዚህ በጦርነት ምክንያት የተጎዱ የተሰደዱ ከቤት ከንብረታቸው የተፈናቀሉ አሉ። እነሱ ከጎናቸው እንዳለንና ማንኛውንም እርዳታ ማህበረሰቡን አስተባብረን ለማድረግ ነው የመጣ ነው። በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያንም ነን ብለው ራሳቸውን የሚገምቱ ኢትዮጵያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችን ለማስተላለፍ ነው የመጣ ነው።
የእውነት ላቀው በሰልፉ ላይ ካገኟቸው አስተባባሪዎች መካከል ሌላኛው ናቸው። እሳቸው ቅሬታ ካነሱባቸው ጉዳዮች አንዱ የዓለም አቀፍ መገናኛ ብዙሃን አድሏዊ ነው ያሉት የዘገባ ሂደት ነው።
ታወቁ ዓለማችን ትልልቅ ሚዲያዎች ሲኤንኤን እና ቢቢሲን ጨምሮ ሌሎችም እና አልጀዚራ በኢትዮጵያ ላይ ላለፉት ወራት ያስተላለፉ ያለውን ውሸት የሆነ ወይም ትክክለኛ ያልሆነ መረጃ ለመቃወም።
አቶ የእውነት ላቀው በአሜሪካ ድምጽ ላይም ቅሬታ አቅርበዋል።
ቮይስ ኦፍ አሜሪካን በዚህ አጋጣሚ እንደቀድሞ ከኢትዮጵያ ህዝብና ከኡነት ጎን እንዲቆም ጥሪያችን እናረጋለን። ምክንያቱም አሁንም ቢሆን ቮይስ ኦፍ አሜሪካን ጭምር ከሌሎቹ ሚዲያዎች ጋር ወደ ሽብርተኛው ቡድን አዘን ብሎ እየሰራ ስለሆነ ያንን በፍጹም እንቃወማለን። ቮይስ ኦፍ አሜሪካም ኡነቱን እንደድሮ ቀድሞ ከህዝብ ጎን እንደነበረው
የቮይስ ኦፍ አሜሪካ ነገር ከተነሳ ይቀር ይሄ ይሄ ነው የሚባል ለአንደኛው ወገን ያዳላ አንደኛው ወገን ደግሞ ያስጣጣ ዘገባዎችን ቀርበው መጠቀስ የሚቻለው አለ ወይ?
ቀጥታ ልጠቅስልህ ባልችልም ከዜና አቀራረቡና ከተለያዩ ነገሮች አንጻር በውስጥም ተጽዕኖ እንዳለ እየሰማንና እየተረዳን ነውና ያንን ነገር ቢያስተካክልና ከህዝብ ጎን ቢቆም ይሻላል።
ቀሲስ አሸናፊ ድጓዋቂ እሳቸው የሚያገለግሉበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ሰላም ስትሰብክ መቆየቷን አስተውሰው ይሁንና ከሰላም ጥሪ ጎን ለጎን ህግ ሊከበር እንደሚገባም አስተውሰዋል።
ካህን እንደመሆኔ መጠን ስለ ሰላም ነው ስለ ጦርነት አልሰብክም። ነገር ግን እዚህ የመጣሁበት ትልቁ ጉዳይ ህግ ባለበት ሀገር ህግን የሚያስከብር አካል አለና ምዕራባውያኑ የሚያርጉትን ነገር እንዲያውቁሙ ሰላም በሚገባበት አይነት መንገድ ለኡነት ለሰላም የሚመጡ ከሆነ አገሪቷ የሰላም አገር ናት። ሽማግሌ ያለበት ነው፣ ህግ ያለበት ነው። ህግ በአለም ላይ እነሱ ሳይኖሩ ኢትዮጵያ ህግ ሰርታ በህግ ስትተዳደር በሰላም ስትኖር የነበረች ለሁሉ ሰላምን ያስተማረች የሰላም አገር የፍቅር አገር የአንድነት አገር ናት።
ዑመር ረዲ ጋዜጠኛና የፖለቲካ ተንታኝ ናቸው። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለውን ሁኔታ ለማስተካከል ማድረግ ይገባዋል ካሉት መካከል የተወሰኑትን እንስማ።
በመጀመሪያ ደረጃ የህዝብ ድምጽ ቮክስ ጋዲ ይባላል፣ ወይም ደግሞ የህዝብ ድምጽ የፈጣሪ ድምጽ ነው የሚባል አገላለጽ አለ በላቲን። የህዝብን ድምጽ ማድመጥ ነው፣ የኢትዮጵያውያንን ፍላጎት ማድመጥ ነው። 110 ፕላስ ሚሊዮን ህዝብ ይሄን አሸባሪ ቡድን አንፈልግም፣ ሀገራችንም ከዚህ ሽብር ቡድን ጋር እንድትቀጥል አንፈልግም ብሎ እየተናገረ ነው ያለው። ስለዚህ ህዝቡን ማድመጥ ነው፣ መንግስትን እንኳን ባያደምጥ። ከዛ ቀጥሎ ሶቨሬን የሆነ ሉዓላዊ የሆነ በህዝብ የተመረጠ ይብዛም ቢነስም ባለው የምርጫ ፕሮሰስ አጥጋቢም ይሁን አይሁን የድምጽ ብልጫ አግኝቶ ስልጣን ላይ ያለ መንግስት ህዝቡ የሚፈልገው መንግስት አለ። ይሄንን መንግስት ደግፎ ሰላም እንድትሆን አገሪቷ የሚፈልጉ ከሆነ ይሄንን መንግስት ደግፎ ባይደግፉ እንኳን ጣልቃ መግባቱን ትተው ጫና ማድረጉን ትተው አሸባሪውን ወገን መደገፍ ትተው ይተው።
የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለው ጦርነት ቆሞ ሰላም ይሰፍን ዘንድ ያለውን ፍላጎት በተለያዩ መግለጫዎቹና እርምጃዎቹ ሲያሳይ ሰንብቷል። ተፋላሚ ወገኖች ወደ ጠረጴዛ ይመጡ ዘንድ ይረዳሉ ያላቸውን ማዕቀቦችና እርምጃዎችም ወስዷል። እርምጃዎቹ በተለያዩ ወገኖች ዘንድ የተቃውሞ ምንጭ መሆናቸው ሳይዘነጋ ሚዛናዊነት ያነሰው ዘገባ እያቀረቡ ነው ተብሎ ስማቸው ከተዘረዘሩት መካከል አንዱ ወደሆነው የዓለም አቀፉ የሲኤንኤን ጣቢያ የተቃውሞ ሰልፈኞችን ጥያቄ አንስተን ያቀረብን ሲሆን ይህ ዘገባ እስኪጠናቀቅ ድረስ መልስ ለማግኘት አልተቻለም። አሜሪካ ድምጽን በተመለከተ የህዝብ ግንኙነት ክፍሉ ከዚህ በፊት በሰጠው መግለጫ ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያለመሳሰውና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል፣ ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ፣ እኛም ከሁሉም ወገኖች ደጋፊዎች ጥሪ ደርሱናል፣ ዓላማችን ሚዛናዊ ዘገባዎችን ማውጣት እንደመሆኑ ቅሬታዎች ሲደርሱ ነጻ በሆነ መልኩ እናጣራለን ማለቱ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ዘጋቢዎቻችንን በድጋሚ እናመሰግናለን። በሌላ በኩል ዩናይትድ ስቴትስ ህዋት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ ሊያራዝመው ይችላል በሚል እንዳሳሰባት መግለጿ ይታወሳል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት በትዊተር ገጻቸው ላይ ባሰፈሩት መልእክታቸው በጦርነቱ ውስጥ የተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡ ጠይቀዋል። በተመሳሳይ አፍሪካውያን መሪዎችም የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት እንዲሁም ራሳቸውን የትግራይ ኃይሎች በማለት የሚጠሩት ታጣቂዎች ወደ ዋና ከተማዋ እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነት ውስጥ የተሳተፉ ያሉ ሁሉም አካላት ሙሉ በሙሉ ወደ ድርድር እንዲቀርቡ ጠይቀዋል። የህወሓት መሪ ከዚህ በኋላ ለድርድር እንደማይቀመጡ ገልጸዋል። በሌላ በኩል ደግሞ ህወሓት ከአማራና ከአፋር ክልል ሙሉ ለሙሉ ካልወጣና እያካሄደ ያለውን ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌዴራል መንግስቱ ጋር ምንም አይነት ድርድር ሊካሄድ እንደማይችል ሁለት ከፍተኛ የመንግስት ባለስልጣናት ወቅታዊ ጉዳዮችን በማስመልከት አርብ ዕለት ለአሜሪካ የውጭ ጉዳይ ሚኒስትርና ለውጭ መገናኛ ብዙሃን ባለሙያዎች በሰጡት መግለጫ ማስታወቃቸው ይታወሳል። አድማጮች፣ አሁን ወደ ተከታዩ ዘገባችን እንወሰዳችሁ። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ያስተናገድኳችሁ ያለሁት ጽዮን ግርማኒ፣ ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። እስቲ አሁን ደግሞ መልሰን ወደ አዋሳ ከተማ እንወሰዳችሁ። ዩናይትድ ስቴትስ ለአፍሪካ ሀገራት ካቀረበችው ከቀረጥ ነጻ የንግድ ስምምነት እንድትወጣ ያስተላለፈችውን ውሳኔ እንደገና እንድታጤነውና እንድታሻሽለው በአዋሳ ኢንዱስትሪ ፓርክ በመስራት ላይ የሚገኙ ሴት ሰራተኞች ጠይቀዋል። ፓርኩ የተወሰደው እርምጃ በፓርኮችም በባለሀብቶችም ላይ ጫና የሚያሳድር መሆኑን ገልጾ ሰራተኞቹ ተረጋግተው ስራቸውን እንዲቀጥሉም አሳስቧል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ወደዚህ ፓርክ ተጉዞ ሰራተኞቹን አነጋግሮ ተከታዩን ዘገባ አሰናድቷል።
በሐዋሳ ኢንዱስትሪ ፓርክ ባገኘችው ድል ከአንስተኛ ስራ መደብ ጀምራ የሰራች ትምህርቷን በመማር በአሁኑ ወቅት ናሳ በተሰኘ ጨርቃጨርቅ ፋብሪካ በሰዋፍ አስተዳደር ክፍል እየሰራች የምትገኘው ቤተልሔም መንግስቱ የአጎዋ ድጋፍ መታገድ በሴቶች ላይ ጉዳት ያደርሳል ብላለች።
መጀመሪያ ጥንጥንታ ነበረ፣ ከዛ ግን ሆነ። ማለት በጣም ነው የሚያስፈራው፣ ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብ ነው ያዘው ኢንዱስትሪ ፓርክ። ስለዚህ ይሄ ነገር እውነት ከሆነ ማለት ይሄ ነገር አጋዋ ከተጣለም አቀቡ በጣም ከባድ ነው የሚሆነው። ምክንያቱም ብዙ ቤተሰብ አስተዳደሮች አለን፣ ሴቶች በጣም ብዙ ሴቶች አሉ፣ እናቶች አሉ፣ ወንዶች አሉ፣ ቤተሰብ የሚያስተዳድሩ አሉ። ይሄ ሁሉ ሰው ኢንዱስትሪ ፓርክ ነች የያዘችው ብዬ ነው የማስበው። የአዋሳ ህዝብ ብቻ አይደለም፣ መላ ኢትዮጵያ ህብረተሰብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ በአንድ ሺህ ውስጥ ከአንድ ሺህ በላይ ሰው ነው ያለው እና በእያንዳንዱ ውስጥ ምን ያህል ሰው ሊኖር እንደሚችል መገመት አይከብድም። ና
ሌላ የፓርኩ ሰራተኛ የሆነችው ቃል ኪዳን አስራት ደግሞ ውሳኔው ያልጠበቀችው እንደሆነ በተለይ በኢትዮጵያ የአሜሪካ አምባሳደር ፓርኩን ከጎበኙ በኋላ ተስፋ አድርጋ እንደነበረም ተናግራለች።
በጣም ደንግጫለሁ እውነት ለመናገር፣ ምክንያቱም ሙሉ በሙሉ ማለት ይቻላል ለአሜሪካ ነው እኛ ኤክስፖርት የምናደርገው። ቢግ ባየራችን ዲሲፒ የሚባል ባየር አለ፣ ለሱ ነው እኛ ኤክስፖርት የምናደርገው ዩኤስኤ ማለት ነው። እና ደግሞ ይሄ ለሱ ኤክስፖርት ካላደረግን ምንም አይነት ገቢ የለንም። በጣም ብዙ ሰራተኞች አሉ እዚህ የሚሰሩ፣ ፕላስ ደግሞ ምንም እንትን የሌላቸው ሴቶች፣ በአብዛኛው ሴቶች በጣም ብዙ አሉ እዚህ ውስጥ የሚሰሩ። አምባሳደሯ መታ ነበረ እዚህ እና ብዙ እንትን ሰጣን ነበረ፣ ተስፋ ሰጣን ነበር ለሴቶች ሰራተኞች እንዳለ እዚህ ላለ ነው በሙሉ ተስፋ ሰጣን ነበረ። ግን እዛ ከሄደች በኋላ ተቃራኒ ነው የሆነው።
ቃል ኪዳን የአሜሪካ መንግስት ውሳኔውን እንዲያሻሽልም ጠይቃለች።
በጣም የስራ እድል እዚህ ነው ያገኘነው፣ ኢንዱስትሪ ፓርክ ውስጥ ነው የስራ እድል ያገኘነው። በጣም ብዙ ሴቶች አሉ፣ ለሴቶች ስፔሻሊ ለሴቶች እዚህ ኢንዱስትሪ ፓርክ በጣም ኦፕን ነው። ስለዚህ ይሄ ሞስትሊ የሚጎዳው ሴቶችን ነው እና ይሄ ነገር መስተካከል አለበት፣ ካልሆነ በጣም ትልቅ ቀውስ ውስጥ ነው የምንገባው።
ቤተልሔም በበኩሏ ውሳኔውን እንደገና እንዲያጤኑት ብላለች።
እንለው ማለት ማድረግ የሚችለው አካል ይሄ ነው ማስተካከል ቢችሉ ብለን ነው ብዬ ነው ማስበው በሬ በኩል። ምክንያቱም ይሄ ለሀገራችንም ጭምር በጣም ትልቅ ቀውስ ነው።
የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ለቪኦኤ ዛሬ እንደተናገሩት አጎዋ በአዋሳ ኢንዱስትሪ ፓርክ መዋለ ንዋይ ለማፍሰስ የሚፈልጉ ባለሀብቶችን ለመሳብ የሚያግዝ እድል ከመሆኑም ባለፈ ለፓርኩ ያስገኘ የነበረውን ጥቅም አስረድቷል።
ሐዋሳ ኢንዱስትሪ ፓርክም እንግዲህ አንዱ የአጎዋ ተጠቃሚ ነበር ላለፉት 5 ዓመታት። በዛ መልኩ ነው ሲሄድ የነበረው ሰው ተጠቃሚነቱ ባለሀብቶች ምርቶቻቸውን ከቀረጥ ነጻ ወደ አሜሪካ እንዲያስገቡ ነው። ያም አሜሪካ ማርኬት ላይ በዋጋ አንጻር ተወዳዳሪ እንዲሆኑ ያደርጋቸዋል። ሶ ባየሮችም በዛው መልኩ ወደ አሜሪካ ምርት የመላክ ስራቸውን ያቀላጥፍላቸዋል፣ ተጠቃሚም ያደርጋቸዋል ማለት ነው። ነገር ግን አጎዋ ባለሀብትን ኢትዮጵያ ውስጥ ለማምጣት ብቸኛው መሳሪያም አይደለም።
ውሳኔው ጊዜያዊ ቢሆንም አሜሪካ የወሰደችው እርምጃ ጫና እንደሚያሳድርም ተናግሯል።
ባለሀብቶች ቅድም ባልኩት መልኩ ማርኬት እስኪፈልጉ የመሳሰለ የስራ እድል ፈጠራው መጓተት ኤክስፖርቱ መቀነስ የመሳሰሉ ነገሮች ከፊታችን ይመጣሉ የሚል ሐሳብ ያለኝ ያን ግን ጊዜያዊ ነው መፍትሄው ሲመጡ ደግሞ ወደ ነበረበት ቦታ መመለስ ከዛም አልፎ ኤክስፖርቱም የሥራ ዕድል ፈጠራውም የሚያድግበት ድሎች አሉ ሶ መንግስትም ባለሀብቱ ማሳይመንት አለበት ይሄን ለማሻሻል
በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ፓርኩ ድረስ መጥተው ጉብኝት ባደረጉበት ወቅት የድጋፉ መሰረዝ ማንን ሊጎዳ እንደሚችል አስረድተናቸዋል ብሏል። ከጉብኝቱ በኋላም በወቅቱ አምባሳደሯ በሰጡት አጭር ጋዜጣዊ መግለጫ ይህንን ነበር ያሉት።
I was touched to be able to meet with some of the ladies who work in the garment factories.
ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችን ጎብኝቻለሁ። በተለይ የአጓ ድጋፍ በሴቶች ህይወት ላይ መሻሻልና አሁንታዊ ለውጥ እያመጣ መሆኑንም አውቃለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸው ደስተኛ ሆኖ በማየቴ ተደስቻለሁ።
I heard from all levels of employees.
ይሁን እንጂ የተባለውና የሆነው ግን ለየቅል ነው ብሏል። የፓርኩ ስራ አስኪያጅ ተፈጽሙ
መጨረሻ ላይ የነበረው ፊሊንግ እውነትም በአጓ ፕሪቪሌጅ የሚጠቀሙ ብዙ ገበያቸው አነስተኛ የሆኑ ምስኪን ሰራተኞች አሉ የሚለውን መልእክት ይዘው ነው የሄዱት። እንግዲህ ከዛ በኋላ ደግሞ የመጣው ውሳኔ ሌላ ነው።
በፓርኩ መዋል ነው ያፍሰው እየሰሩ ያሉ ባለሀብቶች ስጋት ውስጥ መግባታቸውን ገልጧል። አቶ ፍጹም ሰራተኞች ተረጋግተው ስራቸውን እንዲሰሩ አሳስቧል።
ምንጊዜም ባለሀብት አስቦ ከመጣው ላይ ሲቀነስ ይረበሻል። ምክንያቱም ከሌላ ዓለም ሌላ አፍሪካ ሀገራት ያሉ ፋክተሪዎች ያን አጓ ተጠቃሚነት ወስደው ማርኬት ላይ እንዳያሸንፏቸው ስጋት ይገባቸዋል። መረበሾች አሉ። ሶ መረበሾቹን ግን ዞሮ ዞሮ መፍትሄ ነው የሚፈልገው።
የአዋሳ ኢንዱስትሪ ፓርክ 52 የጨርቃጨርቅ ማምረቻ ቦታዎች ወይም ሼዶች ያዘ ሲሆን 23 ድርጅቶች ምርታቸውን ለዓለም ገበያ በማቅረብ ላይ መሆናቸውም ተገልጧል። ፓርኩ 35000 ሰራተኞችን ቀጥሮ ያሰራ ሲሆን 85% የሚሆኑት ሴቶች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አድማጮች አሁን ለሰኞ ምሽት የያዝነው የስፖርት ዘገባ አለ። አጠር ያለው ኬኔዲ አባተ እንደሚከተለው አሰናድቶታል።
አትሌት ዳዊት ስዩም በአምስት ኪሎ ሜትር የጎዳና ላይ ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። ቅዳሜ ዕለት በፈረንሳይ ሊል በተደረገ የአምስት ኪሎ ሜትር የድብልቅ ውድድር ወይንም ሚክስድ ሬስ ኢትዮጵያዊቷ አትሌት ዳዊት ስዩም 14 ደቂቃ ከ41 ሰከንድ በሆነ ሰዓት አዲስ የአምስት ኪሎ ሜትር የዓለም ክብረ ወሰንን በመስበር አሸንፋለች። አትሌቷ ከዚህ ቀደም በ14 ደቂቃ ከ43 ሰከንድ ተይዞ የነበረውን የርቀቱን ክብረ ወሰን በ2 ሰከንድ በማሻሻል ነው ክብረ ወሰኑን በእጇ ያስገባችው። ባቸው ውድድሩን ኬንያዊቷ ኖራ ጄሩቶ 14 ደቂቃ ከ43 ሰከንድ በሆነ ሰዓት በመግባት ሁለተኛ ደረጃን ስትይዝ ኢትዮጵያዊቷ መስከረም ማሞ 14 ደቂቃ ከ55 ሰከንድ በሆነ ሰዓት ሶስተኛ ደረጃን ይዛጠናቃለች። በወንዶቹ ምድብ ደግሞ 5 ኪሎ ሜትሩን አትሌት በሪሁ አረጋዊ 12 ደቂቃ ከ52 ሰከንድ በሆነ ሰዓት በማጠናቀቅ ሲያሸንፍ ሌላው ኢትዮጵያዊ አትሌት ያሲን ሀጂ በ13 ደቂቃ ከ29 ሰከንድ ሶስተኛ ወጥቷል። ሁለተኛ ደረጃን ይዞ ያጠናቀቀው ደግሞ ኡጋንዳዊው ሆሲያ ኪፕላንጋት ነው። በዚያው በሊል በተካሄደ የ10 ኪሎ ሜትር ውድድር ደግሞ በወንዶች ምድብ ኢትዮጵያዊው አትሌት ጭምዴሳ ደበላ 27 ደቂቃ ከ16 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቋል። ሌላኛው ኢትዮጵያዊ አትሌት አደላድለው ማሞ ሁለተኛ ሲወጣ ኬንያዊው ጃኮብ ኮስጌ ውድድሩን በሶስተኝነት አጠናቋል። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ያጠናቀቁት ኬንያውያን አትሌቶች ናቸው።
አድማጮች ኬኔዲ አባተ በርከት ያሉ የስፖርት ዘገባዎችን ነው ያሰናዳልን። ሰዓታችን ተጠናቀቀና ለምሽቱ አጠር ያለውን አሰማናችሁ። ዌብሳይታችንና ፌስቡክ ገጻችን ላይ ጎራ ካላችሁ ሙሉን ዘገባ ታገኛላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች መጠናቀቃቸውን ፕሮዲውሰራችን ብርሃን ኃይሉ በመልእክት እየነገረችን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ እንዲሁም ደግሞ #voamharic አት ቪኦኤ አማሪክ ብላችሁ ደግሞ በፌስቡክ ገጻችን ላይ ብትፈልጉን ታገኙናላችሁ። 202-205-9942 የስልክ መስመራችን ነው። የውስጥ መስመር 14 ብላችሁ አስተያየታችሁን አድርሱን። በድምጽ በተቀረጸው መመሪያ መሰረት አኑሩ። horn@voanews.com ደግሞ የኢሜል አድራሻችን ነው። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ስርጭቱን በማቀናበር ብርሃን ኃይሉ አብራን አምሽታለች። በነገው ምሽት ደግሞ በመደበኛ ዝግጅታችን እንገናኛለን። እስከዚያው ሰላም፣ በደህና ደሩ።